ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል ኤደን ገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውሳችን ጀምሮ አብረናችሁን ቆያለን ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ መጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን
የምሽቱ የመጀመሪያው ዘገባችን ከአይምሮ ጤና ጋር የተያያዘው ነው። በኢትዮጵያ ስራ አጥነትን ጨምሮ አሁን ላይ ያለው ሀገራዊ ሁኔታ ወጣቶችን ለድባቴ እንዲጋለጡ እየደረጋቸው እንደሚገኝ አንድ ባለሙያ ተናገሩ። የስነ ልቦና ባለሙያው ዳዊት ላቀው እንደ ድባቴ ባሉ የአይምሮ ጤና ችግሮች የሚጠቁ ሰዎች በጊዜው ካልታከሙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩም አመላክቷል። የጤና ሚኒስቴር በበኩሉ የችግሩን መባባስ እንደሚገነዘብ አስታውቋል። ከሚመለከታቸው አካላት ጋር በመሆንም በወጣቶች የአይምሮ ጤና ህክምና ላይ እየሰራ ነው ሲል ተናግሯል። በዚህ ዙሪያ ዘገባ ያስተናደው አስማማው ነው ተጨማሪ ያለው።
ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የስነ ልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሐሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማህበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ስራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች።
ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ ሞክር ነበር። ከጓደኞቼ ጋር ሆነን እርዳታ እንደቀጠለ ነው። አረጋውያንን ማገዝ፣ የካንሰር ህሙማንን ድጋፍ ማድረግ፣ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ አለን ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ላይ አምጡና እኛ ስራ እንፈልግ፣ እዚህ ያለው ወጣት ይጠቀም እባካችሁ የሚል ነገር አስተላለፍኩኝ። ከዛ በኋላ ኦልሞስት አሁን አመት ሊሞላው ነው፣ በየቀኑ ስራ ይላክልኛል። ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አደርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም እኔ እዛ ጋር ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው።
እስካሁን 600 ወጣቶች ስራ እንዲያገኙ ማገዟን ሜላት ትናገራለች። ከ50,000 በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደገፋፋ ትናገራለች።
የቤተሰብ ሸክም ሆንኩኝ፣ ከጓደኞቼ በታች ሆንኩኝ፣ ራሴን መቀየር አልቻልኩም፣ ገንዘብ ተቸገርኩኝ ነው የብዙዎቹ ምክንያት። እና እውነት ለመናገር እንደዚህ አይነት ሜሴጅ በቀን 10-15 ይደርሰኛል። አሁን ላይ መፍታት የምችለውን ወደ ህዝቡ ማምጣት የምችለውን ስራም ከሆነ ስራ አግዟቸው ማለት የምችለውን አግዛለሁ። ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካትሪስቶች እንዳናገሯቸው አረጋለሁ። ታውቋለ ሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስበላ ስጠጣ ስዝናና ነው ፖስት ላደረግ የምችለው አይደለም። አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው። መጥፎ ልብስ ለብሰ ቆሽሸት ምናምን የምታሳየው ነገር የለም። እና እነዛ ሰዎች ምንድን ነው የሚመስላቸው? ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል። እኔ በተቻለ መጠን እንግዲህ እኔ በአቅሜ ማድረግ የምችለው ምንድን ነው፣ አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ ስራ ነው የምፈልገው፣ ይህን መማር ፈልጋለሁ፣ ይሄ አመቻችሁ ግን የሚለኝን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው ይፈልጓሉ። ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልት በላይ አሁን ደግሞ ብሶ ነው የመጣው። እዛ ላይ ያለው ነገር ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣርጎታል።
በኢትዮጵያ የአጠቃላይ ህዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ እየሆነ መጥቷል። የስነ ልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ አገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ።
አሁናዊ ሁኔታው ጦርነት ላይ ነው ያለችው አገሪቷ። ወጣቶችን ኢንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የምታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው አገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት። አገሪቱ ተጎድታ ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ፣ ጭንቀትን፣ ድብርትን የሚያመጡ፣ ተስፋ መቁረጥን የሚያመጡ እንዲሁም እነዚህ አሁን የጠራናቸው ነገሮች ሁሉ ሰዎች ነፃ ለማውጣት ራሳቸውን ከዛ ጥያቄ አምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነፃ ለማውጣት ስደትን አንድ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን መርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ።
የዓለም ጤና ድርጅት ከ10 እስከ 19 ዓመት የዕድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከ7 ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14% ይሸፍናል። ማህበራዊ ትስስር መድረክ በመጠቀም ወጣቶችን ያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት ውስጥ ነው። ራሳቸውን ስለማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች።
ለምሳሌ ትናንትና አንድ መልእክት ደርሶኝ ነበር። ከአንድ ልጅ መኖር ደክሞኛል፣ ተልችቶኛል፣ ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካምና በቃ ከዚህ በኋላ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችውና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለው። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀፕን ያደረገባቸው ሰዎች አላጋጠሙኝም እስካሁን እግዚአብሔር ይመስገን። በምችለው መጠን ሐኪሞች ስላሉ ከእነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወሯቸው ነው ማረገው። ግን ከምለው በላይ በቃ 90% ዲሳይድ አድርገው ነው ያሉት።
እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የስነ ልቦና ባለሙያው ዳዊት ላቅ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንደሚመጣም ያስረዳል።
ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብም ይሁን የአካባቢም ይሁን የስራ ቦታም ይሁን የኑሮም ይሁን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሩ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ በስራው በኑሮ ላይ የሚያጋጥሙትን ነገሮች አጨልሞ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ። አሉታዊ ስሜታቸውን፣ ከሰዎች ጋር መግባባት ያቅታቸዋል። ስራ ቦታ መስራት ያቅታቸዋል። በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ ድንገት ራሳቸውን የሚያጠፉበት በጣም ብዙ ስነ ልቦናዊ ጫና ይደርስባቸዋል።
የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት፣ የብዙሃን መገናኛውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ።
አካባቢያቸው ላይ፣ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው፣ ትምህርቱ ከሌለው፣ እውቀቱ ከሌለው አንድ ማህበረሰብ፣ አንድ ቤተሰብ ውጤቱን እንደዚህ ሰው ራሱን ሲያጠፋ ስነ ልቦናው ተጎድቶ ሱስ ውስጥ ሲወድቅ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገርን ከምንሄድ ምክንያቶቹን፣ መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች መሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንተሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ።
የጤና ጥበቃ ሚኒስትር ዴኤታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምፅ ተናግረዋል።
ቅድሚያ ሲሰጠው በምንድን ነው ሲባል፣ አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን፣ ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይሄ ነው። ይህን ተከትሎ ደግሞ በቂ ሰው ኃይል መመደብ፣ እንደዚያ የሚያስፈልግ በጀት መመደብ፣ ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከታችኛው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ፣ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና የተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም። ገና ቀጣይ ስራዎች ይፈልጋሉ። ጤና ኢንሹራንስ ስርዓታችን ውስጥም ተካቶ ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርዓት ተዘርግቶ እየተሰራ ነው ያለው።
አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል፣ በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና አገር ውስጥ ያሉ አገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ?
ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶቹ ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው በተለያየ የጸጥታ ችግር እና በተለያየ ቅድሚያ የሚሰጣቸው ሽኩሬ በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው። አንተ ባልከው እና የበለጠ ጣልቃ ገብነትን ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መሰራት ያለበትን ግን ማጠናከር አለበት የሚለውን የምወስደው ነው። ትክክል ነው።
የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
መሰናዷችን ይቀጥላል። ከዚሁ የስራ ፈጠራ ርዕሰ ጉዳይ ሳንወጣ ዘ ዲስረፕተር ስቴን አዲስ አበባ ውስጥ አሉ። በተለያዩ የስራ ዘርፍ ላይ እየሰሩ የሚገኙ ስራ ፈጣሪ ወጣቶች የመሰረቱት ማህበረሰብ ነው። ወጣቶቹ በሳምንት አንዴ በመሰባሰብ ኤልኤልኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ ላይ እየተሰባሰቡ የሚያጋጥሟቸውን ተግዳሮቶችና ልምዶቻቸውንም ይጋራሉ። ዲስረፕተርስ ማለት ያለውን የሚለውጥ የሚቀይር በሚል የሚያስ ሲሆን የስራ ፈጣሪ ማህበረሰቡ በንግዱ ዘርፍ የመረዳዳትና ትስስርን የመፍጠር እንዲሁም ደግሞ ተጽዕኖ መፍጠር የሚችል ማህበረሰብን የመገንባት ህልም ይዞ እየሰራ ይገኛል። ከአጋር መስራቾቹ ዶክተር ታምራት ሱልጣንና አበነዘር ባዬ ጋር ቆይታ አድርጌ ያሰናዳሁት ዘገባ ተከታዩ መሰናዷችን ነው። በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተውት አልወደዱም። ይሄ ቡድን ዘ ዲስረፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አበነዘር ባዩ ይናገራሉ። በቅድሚያ አበነዘር ባዩ
መስለ የነበረው ነገር ምንድነው? አጥቀኛ ጋር አብሮ ዛሬ ማረጋቻለን ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የተነሳው ዮሐንስ ይባላል እና ቻይና እዛ ሰቆይቶ በኮቪድ ምክንያት ወደ አዲስ አበባ ይመጣ በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር ያው የተወሰኑ ጊዜያቶች ቆይቶ ስለመጣ ማንንም መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት፣ የተለያዩ ነገሮችን ያሳውቀው የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምን ያደረገው እንትን የሆነ ካዋል የሆኑ ነገር ነበር የነበረው ጋጣሚ እስኪ እንገናኝና ቴክ ወይም ቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎች ሴክተሮች ላይ ያለ ለምንድን ነው ቡና እየጠጣን ሳምንቱን ሙሉ ቢዝነስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው? ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው።
ዶክተር ታምራት ሱልጣን ዘ ዲስረፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል።
ዘ ዲስረፕተርስ ዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉትን ቻሌንጆች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቅምና አነስተኛ ጀምሮ እንደ አዲስ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹ በደንብ እናውቃቸዋለን። እንደኛ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ስራ መፍጠር አዲስ ንግድ መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገኙ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተሻለምን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎ የሚሰራው።
ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘ ዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል።
ከአምስት ዓመት በፊት የራሴን የሆነ የሶፍትዌር ካምፓኒ ለመጀመር አስቤ ከጓደኞቼ ጋር የተወሰነ ከተንቀሳቀስን በኋላ ብዙ ማናቸው ነገሮች ስለነበሩ ብዙ እንዲያደርጉ ብሎ የሚመከር ሰውን ባለመኖሩ ከተወሰነ ጊዜ ከስርን ተዘግቷል። ስለዚህ ያም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጀማመሩ ቀዳሚ የተገናኝተን ቡና እየጠጣን እናወራለን። ቡና እየጠጣን ስለ ቢዝነስ እናወራ ሌላ ቦታ ከሆኑን ስለ ቢዝነስ ልናወራ ይሻላል ተብሎ የተጀመረው። ዲስራፕተርስ ስም የተሰጠን ምክንያት ያው አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪያት መካከል አንዱ ከዚህ በፊት የተለመደው ነገር ዲስራፕት የተለመደውን ነገር አይግሮ ባልተለመደ ነገር መስራት ኢኖቬሽን ማለት ምንስ ስለሆነ ስለዚህ ከዚህ በፊት ይታወቃል ከዚህ በፊት የተለያየ ኢትዮጵያ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከራል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማለግ የሚባለው ነገር አይቻልም ሊኖር ይችላል ይገርም እንደዚህ ትልቅ በኮሚኒቲ ደረጃ አይቻልምና እስኪ ይሄንን ስታተስኮ እንቀይር እስኪ አብረን አንድ ላይ ተባብረን በተለያየ ሴክተር ላይ የሚመጣ ሰዎችን አንድ ላይ ተባብረን የተሻለ ነገር ለራሳችን ከዛ ባለፈም ደግሞ ለኮሚኒቲው ፕሬዝ እናድርግ በሚል ነው
የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል።
ከተመሰረተ አሁን 7 ወር ነው። ሲመሰረት ገና 3 ስራ ፈጣሪዎች ንግድ ወደ ንግድ መግባት የሚፈልጉ ወጣቶች ብቻ ነበር ያሳተፈ የነበረው። አሁን ላይ ከ2000 በላይ ወጣቶች ነው በማህበራዊ ሚዲያ ከእንደገና ደግሞ በየጊዜው በሚያዘጋጃቸው ግሮች ላይ ማሳተፍ ችለናል። አሁን ላይ ወደ 5 የሚጠጉ መራግሮች አሉ። እነዛም መራግሮች አንደኛው በየሳምንቱ የሚያዘጋጀው ኮፊ ሚታፕ ነው። ከሱ ሻገር ግን ዲስትራክተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መራግብር አለ። አንዳንዶቹን መራግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው። እስካሁን አንድ የመራግብር አዘጋጅተናል፣ ትምህርታዊ መራግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስትራክተርስ ሚዲያ ላይ ደግሞ ፖድካስቶች በተለይ ደግሞ ወጣቶች በስፋት ለመግባት ወደ ስራ ስለተባለም ከዛም ደግሞ ወደ ንግድ ስራ ለመግባት በጣም ከሚጉታቸው እንደአንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛና ሊረዱት በሚችለው መልክ ተቀይረው አልተሰሩም። እነሱ በአማርኛ ወጣት ሊረዱት በሚችሉት መልክ ኢንዶር ማካባቢ ላይ ያለውጣ ቢረዳም ይችላል መራሩ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ይለናል።
ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጪ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ
የጀመረን ያለ ነው። የኛ ኮሚኒቲ ውስጥ ወደ 4 ሴሽን አካባቢ የኢትዮጵያ ዲያስፖራዎች ኢትዮጵያ በሚመጡ ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝታ አይቀሩ። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ዴንቪ ቅድም እንዳልኩ ማህበረሰብ ለማስጀመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፉበትን ሁኔታ ለማመቻቸት እየሰራ ነው።
አቤነዘር ባዩ ዘዲክሰፕተር ስቴን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል።
እየተሰራ ያለው አንዱ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። የፕላትፎርም ምንድነው አይዲያው? ኮሚኒቲ ላይ ኮሚኒቲ ላይ እኛ ምንድነው ዘባን ጠይቀን ፍሮም ቻርጅ ነው ኤቭሪቲንግ እየሰጠን ያለ ነው። ስለዚህ እናደርገው ነገር ምንድነው እያንዳንዱ ሰው ኮሚትመንት ግን ወደ ገንዘብ አይደለም ወደ ኮይን የሚቀየር ሐሳብ። ስለዚህ ቅዳሜ እንድስ ኮሚኒቲ አፕላይ ሲመጣ ወይ ሚሽንና ሰዓት ላይ ሲመጣ ፕላትፎርም ላይ ሬጂስተር ያደርጋል። ስለዚህ በሚመጣበት ሰዓት 10 ኮይን ሆነ 10 ይሰጣል። ወስተ ፕላስ ነው ተሰጣ 10 ኮይን ሆነ 10 ኮይን ይሰጣል። ስለዚህ እነዛ ኮይኖችን ዳስ ሲሰበስብና ነገር ሜንሽን የሚፈልግ ከሆነ ያንን ኮይን ነው ወደ ሜንሽን የሚቀይረው። ነገር ኮሚኒቲ አሁን ኢቪ ላይ ቻይና ላይ ሌሎችን ቦታዎች ላይ ልንሰራ ምናባቸው ነገሮች ገንዘብ ጀሬት ብለን እናስባለንና ጀሬት የሚደረግበት ሰዓት ከሚዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲ ሜምበሮች እንዲጠቀሙ እነዛን ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ ይችላሉ። ያንን ኮይን ወደ ተለያዩ
የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ 77% የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው። አድማጮቻችን አባቶች ስለናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና በየያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቱ ከመላው አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የሁድ ምሽት።
Bella, 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 bella.